ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሰረታዊ አገልግሎቶች የሚሰጡና አምራች ድርጅቶች ስራቸውን ማቋረጥ ወይም ማስተጓጎል በአዲሱ አዋጅ ማስፈጸሚያ ደንብ መሰረት የተከለከለ ነው ሲሉ ዋና አቃቤ ሕግ አስታወቁ።
መሬት ትልቁ ካፒታላችን ነው። መሬት ጾም የሚያድር ከሆነ ኮቪድ-19 ሳይሆን የኢኮኖሚ ችግሩ ራሱ የሚያደርስብን ቀውስ ልንወጣው የማንችለው ሊሆን ስለሚችል ከግንዛቤ በማስገባት ለኮቪድ-19 መከላከልም ሆነ ለሌሎች የዕለት ዕለት ኑሯችን ግብአት የሚያመርቱ ፋብሪካዎች እንዳይቆሙ፣ ኢንዱስትሪዎች እንዳይቆሙ የማምረት አቅማችን መጨመር መቻል አለበት እንጂ የሚቀንስበት ሁኔታ ካለ ከቫይረሱ ባልተናነሰ ሁኔታ የኢኮኖሚውን ችግር ውስጥ ሊያስገባን ስለሚችል በርትተን ፕሮጀክቶቻችንን መጨረስ፣ ምርትና ምርታማነትን መጨመር፣ አምራቾችን በዛው ደረጃ ስራቸውን አጠናክረው መስራት እንዳለባቸው በዚህ ደንብ መሰረት ተደንግጓል።
የፌዴራል ዋና አቃቤ ሕግ ወይዘሮ አዳነች አቤቤ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። የኮሮና ቫይረስ መመርመሪያ ላብራቶሪዎች በድሬዳዋና በአዋሳ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ሰኞ ሚያዝያ 5 2012 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪው ንጉሥ ታምሬ፣ እንዲሁም ከዋና አዘጋጅ ትዝታ በላቸውና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ የጤና ጥበቃ ሚኒስቴር በተሰጠው መረጃ መሰረት በኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 74 ደርሷል። ባለፉት 24 ሰዓታት ምርመራ ከተደረገላቸው 247 ሰዎች መካከል 3ቱ በቫይረሱ የተጠቁ ሆነው መገኘታቸውን ነው የሚኒስቴር መስሪያ ቤቱ መግለጫ ያመለከተው። 3ቱም ሰዎች የአዲስ አበባ ነዋሪ የሆኑና የውጭ ሀገር ጉዞ ታሪክ የሌላቸው ኢትዮጵያውያን መሆናቸውንም መግለጫው አስታውቋል። 2ቱ ወንዶች ሲሆኑ በበሽታው ከተጠቃ ሰው ጋር ንክኪ ኖሯቸው እንደሆነ አለመረጋገጡን፣ 3ኛይቱ የ23 ዓመት ወጣት ግን በቫይረሱ ከተጠቃ ሰው ጋር ንክኪ እንደነበራት ታውቋል ብሏል መግለጫው። 4 የቫይረሱ ታማሚዎች ከበሽታው እንዳገገሙ ጨምሮ ገልጿል። በኢትዮጵያ እስካሁን ለ4110 ሰዎች የኮሮና ቫይረስ ምርመራ መካሄዱን የጤና ጥበቃ ሚኒስቴር መረጃ ጨምሮ አመልክቷል። ሶማሊያ ውስጥ 2ኛ የኮሮና ቫይረስ ተጠቂ ህይወቱ ማለፉን ተከትሎ የሀገሪቱ መንግስት በዋና ከተማዋ በሞቃዲሾ የሌሊት የሰዓት እላፊ አውጇል። የሰዓት እላፊው ከነገ በስቲያ ረቡዕ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 11 ሰዓት የሚጸና መሆኑን የሶማሊያ ፖሊስ ዋና አዛዥ ገልጸዋል። የተሽከርካሪዎች እንቅስቃሴና የንግድ ድርጅቶችን የሚመለከተው የሰዓት እላፊ ደረቅ ምግብ የሚሸጡ መደብሮችንና ሆስፒታሎች እንዲሁም የመድኃኒት ቤቶችን እንደማይመለከት ታውቋል። ህይወታቸው ያለፈው በቫይረሱ ትህ ሚኒስትር የነበሩ ሃሊፍ ሙመንቶ ቶሆ ናቸው። የ69 ዓመት ሰው ነበሩ። በሶማሊያ አጠቃላዩ የቫይረሱ ተጠቂ ቁጥር 25 መድረሱን ዜናው ጨምሮ ገልጿል። በሳውዲ አረቢያ ደግሞ የኮሮና ቫይረስ ተያዦች ቁጥር በቅርብ ቀናት መጨመሩን ተከትሎ መንግስቱ አገር አቀፉን የሰዓት እላፊ አዋጅ ላልተወሰነ ጊዜ አራዝሟል። በሀገሪቱ 4460 የቫይረሱ ተጠቂዎች የተመዘገቡ ሲሆን ከ50 በላይ ህመምተኞች ሞተዋል። በቫይረሱ ከተያዙ ውስጥ አንዳንድ የንጉሳዊው ቤተሰብ አባላትም አሉባቸው። በተያዦች ቁጥር ከ6ቱ የሰላጤው የአረብ ሀገራት ውስጥ የሳውዲው ከፍተኛው እንደሆነ ነው ታዛቢዎች የሚናገሩት። በዚህ የአውሮፓውያን አመት ውስጥ በአፍሪካ መጠነ ሰፊ ሰብል ያወደመው የአንበጣ መንጋ ምስራቅ አፍሪካ ገጠራማ አካባቢዎችን ተመልሶ ማጥቃት እየጀመረ መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ባለስልጣናት አስታወቁ። በዚህ ዓመት ቀደም ሲል ባያሌ አሰርት ታይቶ በማያውቅ ግዝፈት የከበደ ያንበጣ መንጋ ማዕከላዊና ምስራቅ አፍሪካን መምታቱ የሚታወስ ነው። ያሁኑ በአዲስ መልክ የተነሳው አውዳሚ ያንበጣ መንጋ የተከሰከሰው ባለፈው መጋቢት ወር በጣለው ከባድ ዝናብ የተነሳ መሆኑን የገለጸው የመንግስታቱ ድርጅት በአንዳንድ አካባቢዎች ይሄኛው ካለፈው ጋር ሲነጻጸር በ20 እጥፍ የበለጠ እንደሚሆን ነው ያመለከተው። ያንበጣ መንጋ ወረራ በተለይ ኢትዮጵያ፣ ኬንያና ሶማሊያ ውስጥ ካሁን ቀደም ባልታየ መልኩ የከበደ የምግብ ዋስትና ችግር የሚያስከትል እንደሚሆንም ፋኦ አሳስቧል። ያሁኑን ያንበጣ መንጋ ወረራ ለመከላከል የሚሞክሩትን አርሶ አደሮች ጥረት ለየት የሚያደርገው የኮሮና ቫይረስ ወረርሽኝና መንግስታት የቫይረሱን ስርጭት ለመከላከል የወሰዷቸው የእንቅስቃሴ ገደብ እርምጃዎች ተደራቢ ፈተና መደቀናቸው እንደሆነም የምግብና የእርሻ ድርጅቱ ገልጿል። የእንቅስቃሴ ገደቦቹ ሰራተኞቹንና መሳሪያዎችን ለማጓጓዝ ፈተና የደቀኑ መሆናቸውን የገለጸው ፋኦ ሆኖም ከመንግስታቱ ከገበሬዎችና የእርሻ ምርት አምራች ድርጅቶች ጋር በመተባበር ያንበጣ መንጋውን ለመቆጣጠር ጥረታችንን ቀጥለናል ብሏል። ፋኦ ተጨማሪ ዝናብ ጥሎ የመንጋው ቁጥር ይብሱን እንዳይጨምር አጣዳፊ እርምጃ መውሰድ እንደሚያስፈልግ አሳስቧል። ለዚህም የ153 ሚሊዮን ዶላር እርዳታ ጠይቋል። እስካሁን የደረሰው ወይም ቃል የተገባለት 111 ሚሊዮኑ ብቻ መሆኑንም ጨምሮ ገልጿል። የዓለም የጤና ድርጅት WHO በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የገባውን ኢቦላ በሽታ ለማጥፋት ባለው ቁርጠኝነት እንደሚቀጥል አስታወቀ። የሀገሪቱ ባለስልጣናት የኢቦላን መወገድ በቀናት ውስጥ ለማስታወቅ እየተሰናዱ ባሉበት በዚሁ ወቅት ነው በሽታው በአዲስ መልክ ማገርሸቱ ይፋ የሆነው። የኢቦላ ወረርሽኝ አበቃ ለማለት የሚቻለው በበሽታው የታመመ ሰው ሳይታይ 42 ቀናት ካለፉ ወይም ከሁለት የቫይረሱ መፈልፈያ ጊዜ በኋላ መሆኑን ሊሳ ሽላይን ከጂኒቫ በላከችው ዘገባ አመልክታለች። አዳነች ፍስሐዬ ታቀርበዋለች።
የኮንጎ ዲሞክራሲያዊ ሪፑብሊክ ለ52 ቀናት ያህል ኢቦላ ሳይታይባት ተቆየች በኋላ የ26 ዓመት ዕድሜ ወጣት በቤኒ ከተማ በኢቦላ መሞቱ ታወቀ። ይህ ጥሩ ወሬ ባይሆንም ያልተጠበቀ ነው ለማለት እንደማይቻል የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። ስንዘጋጅበት ቆይተናል። ተጨማሪ የኢቦላ በሽተኞች ሊኖሩ እንደሚችሉ ጠብቀን ነበር። መጥፎነቱ የኮንጎ ዲሞክራሲያዊ ሪፑብሊክ መንግስት በመጪው ሰኞ ለመግለጽ አቅዶት የነበረውን የኢቦላ ወረርሽኝ ማብቃትን ለማስታወቅ አይችልም ማለት ነው። ነገር ግን የዓለም የጤና ድርጅትና ሌሎች አጋሮች እዛው አሉ። የኢቦላ ወረርሽኝን ለማጥፋት ከሚመለከታቸው ማህበረሰቦችና ከሌሎች አጋሮች ጋር ከመንግስትና በመንግስቱ አመራር ስር ሆነው ለመስራት ቁርጠኞች ናቸው ሲሉ ዶክተር ቴድሮስ አድሓኖም አስረድተዋል። የኢቦላ ወረርሽኝ ከሁለት ዓመታት በፊት ነሐሴ ወር ላይ በአዲስ መልክ መግባቱ ከተገለጸ በኋላ 3456 ሰዎች መታመማቸውን፣ 2276 ሰዎች መሞታቸውን የዓለም የጤና ድርጅት አስታውቋል። ከስድስት ዓመታት በፊት ኢቦላ በምዕራብ አፍሪካ ገብቶ ከ28000 በላይ የሚሆኑ ሰዎች ታመው 11300 ሰዎች ማለቃቸው የሚታወቅ ነው። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ የጤና ኮሚቴ ኃላፊ ማይክል ራያን አሁን ያለው አዎንታዊ ነገር የኢቦላ ወረርሽኝን ጉዳይ የሚከታተለው የዓለም አቀፍ እንቅስቃሴ በተጠንቀቅ ላይ ስለነበር ፈጣን ምላሽ ለመስጠት መቻሉ ነው ብለዋል። በኢቦላ በሽታ ከሞተው ወጣት ጋር ግንኙነት የነበራቸው ሰዎችን ተከታትሎ በማግኘት የጤንነታቸውን ሁኔታ የመመርመርና ክትባት የማቅረብ ጥረት እየተደረገ መሆኑን የዓለም የጤና ድርጅት አስታውቋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም መንግስታት የኮሮና ቫይረስ ስርጭትን ለመከላከል ለህዝቦቻቸው አስተላልፈው የከረሙትን ከቤት አትውጡ ትዕዛዞቻቸውን መቼና እንዴት ለቀቅ እንደሚያደርጉ እያውጠነጠኑ ናቸው። ዛሬ ስፔን የፋብሪካና የግንባታ ሰራተኞቿ ወደ ስራ ገበታቸው እንዲመለሱ ፈቅዳለች። አሁንም የቫይረሱ መዛመት አደጋ ስላለ ኩባንያዎች ለሰራተኞቻቸው መከላከያዎችን እንዲሰጡ፣ ሰራተኛው አንዱ ከሌላው በሁለት ሜትር መራቁንም እንዲያረጋግጡ ታዘዋል። ከ165,000 በላይ ህዝብ በቫይረሱ የተጠቃባትና 17,000 ሰዎች የሞቱባት ስፔን አብዛኛው አካባቢ ላለፈው አንድ ወር ያህል ተዘግቶ ነው የከረመው። በመላው ዓለም ያሉ ሀገሮች መንግስታት ሰው እስከ መቼ ቤቱ ይቆይ፣ መቼስ ወደ ስራው ይመለስና ኢኮኖሚውን ያንቀሳቅስ የሚለውን ጥያቄ እያመዛዘኑ እየመከሩበት ናቸው። ደቡብ ኮሪያ ጠቅላይ ሚኒስትር ቹንግ ቺ ኪዩን ዛሬ ሲናገሩ የሰው ለሰው መራራቅ መመሪያዎችን እንዳሉ በመጠበቅ አንዳንዱን ምጣኔ ሀብታዊና ማህበራዊ እንቅስቃሴ ለመክፈት የሚያስችል አዲስ መመሪያ ላይ እየመከርን ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም በተቻለ ፍጥነት አንዳንዱን የኢኮኖሚ እንቅስቃሴ ወደ ወትሮ ለመመለስ ፍላጎት እንዳላቸው ጠቁመዋል። ህዝቡ የሚችል ከሆነ እስከዚህ የአውሮፓ ሚያዝያ ወይም ኤፕሪል ወር መጨረሻ ከቤቱ እንዳይወጣ ነው አስተዳደራቸው የመከረው። የአብዛኞቹ ግዛቶች አገረ ገዢዎች ግን ገፋ አድርገው ነዋሪዎቻቸው ሰውነትን ለማፍታታትና ምግብ ለመገብየትና ለመሳሰለው ካልሆነ በስተቀር ከቤት እንዳይወጡ ማዘዛቸው ይታወሳል። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ ትናንትና ለሲኤንኤን በሰጡት ቃለ መጠይቅ አንዳንዶቹን ትዕዛዞች በመጪው ግንቦት ሜይ ወር መጀመሪያ አካባቢ ማንሳት የሚቻል ይመስለኛል ብለዋል። ተስፋ የማደርገው አሉ፣ በዚህ ወር መጨረሻ ላይ ሁኔታውን አጥነን አንዳንዱን ገደብ በጥንቃቄ ማንሳት እንችላለን ወይ እንልና እናየዋለን። ከሆነ ይሆናል፣ አለዚያ ቤት መቀመጡን መቀጠል ነው ሲሉ ፋውቺ አስረድተዋል። ይህን ለማድረግ ቁልፉ ቫይረሱ ያገኘውን ሰው ቶሎ ብሎ አውቆ መለየትና ከሱ የተገናኙ ሌሎችን ተከታትሎ ማግኘት ነው ብለዋል። እንቅስቃሴዎችን የማስጀመሩ እርምጃ እንዳያካባቢው ይዞታ እየታየ መወሰን እንደሚኖርበትም ዶክተር አንቶኒ ፋውቺ አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ መረጃዎች እንደሚያመለክቱት በዓለም ዙሪያ እስከ ዛሬ ሰኞ ማለዳ ድረስ በቫይረሱ መጠቃቱ የተረጋገጠው ሰው ብዛት 1,850,000 ደርሷል። 114,000 ሰዎች ለህልፈት ተዳርገዋል። በቫይረሱ ከተጠቁት ሰዎች አሃዝ ውስጥ ከ550,000 የሚበልጡትን የያዘችው ዩናይትድ ስቴትስ ነች። ዩናይትድ ስቴትስ ደቡብ ምስራቃዊ ግዛቶችን ባዳረሰው ከባድ ንፋሳማ ዝናብ ቢያንስ 18 ሰዎች መሞታቸው ታውቋል። ቴክሳስ፣ ሉዊዚያና፣ ሚሲሲፒ፣ ጆርጂያና ቴኔሲን በከባድ አውሎ ንፋስ እየተወዘገዘገ የመታው ኃይለኛ ዝናብ ብዙ መቶ መኖሪያ ቤቶችን አውድሟል። ቢያንስ 800,000 ሰዎችን ያለ ኤሌክትሪክ አገልግሎት አስቀርቷል። በመጨረሻም ዜና አረፍት። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ተመስገን ዘውዴ ከዚህ ዓለም በሞት ተለይተዋል። ከ1998 እስከ 2002 ዓመተ ምህረት ድረስ ቅንጅት ለአንድነትና ለዲሞክራሲ ፓርቲን ወክለው በፓርላማ አባልነት ያገለገሉት አቶ ተመስገን ዘውዴ ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ማረፋቸውን ከህዝብ ተወካዮች ምክር ቤት የወጣ መረጃ አመልክቷል። አቶ ተመስገን ባለትዳርና የሁለት ልጆች አባት ነበሩ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ሚያዝያ 5/2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ። መሰረታዊ አገልግሎት የሚሰጡና እንዲሁም አምራች ድርጅቶች ስራቸውን ማቋረጥ ወይም ማስተጓጎል በአዲሱ አዋጅ ማስፈጸሚያ ደንብ መሰረት የተከለከለ መሆኑን ዋና ስርዓት እንደሚዘረጉም ተቆመዋል። ለዝርዝሩ መለስካቸው አመሃ።
ዋና አቃቤ ሕግ ወይዘሮ አዳነች አቤቤ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ለጸደቀው አስቸኳይ ጊዜ አዋጅ ማስፈጸሚያነት የወጣውን ደንብ በዝርዝር አብራሩ። በሰጡት ማብራሪያ መሰረት ደንቡ በአራት ዋና ዋና ክፍሎች ተተንትኗል። ከልካይ ድንጋጌዎች፣ ግዴታ የሚጥሉ፣ ኃላፊነትን የሚጥሉና ልዩ ልዩ ድንጋጌዎች በሚል ተከፋፍሏል። ከልካይ ደንቦች ማንም ሰው ወይም ማንም አካል ማድረግ የሌለበትን ይዘረዝራሉ። ሁለተኛዎቹ ማለትም የማድረግ ግዴታን የሚጥሉ ደንቦች ሲሆኑ እነዚህን አለማድረግ በሕግ የሚያስጠይቅ እንደሆነ ወይዘሮ አዳነች አስረድተዋል። በሦስተኛ ደረጃ የተቀመጡ ደንቦች ደግሞ አስፈጻሚ አካላትን የወሰኑ ሲሆኑ የአራተኛው ክፍል ደንቦች ልዩ ልዩ ድንጋጌዎችን ይመለከታሉ ብለዋል። ክልከላ ከተጣለባቸው ድርጊቶች መካከል በመሠረታዊ አገልግሎት ሰጭና አምራች ድርጅቶች ላይ ነው።
መሠረታዊ አገልግሎት የሚሰጡ እንደ መብራት ኃይል፣ የሕክምና ተቋም፣ ቴሌኮሙኒኬሽን፣ ባንኮች፣ የምግብ አቅርቦትን የሚያቀርቡ ተቋማት፣ ፋብሪካዎች፣ የጽዳትና የጥበቃ አገልግሎት የሚሰጡ ሰራተኞችና ተቋማት፣ የደረቅና ፈሳሽ ጭነት አገልግሎት የሚሰጡ አሽከርካሪዎች፣ የእርሻ አገልግሎት፣ አጠቃላይ የሀገራችን እርሻ አገልግሎት ወይም ደግሞ የግብርና ስራዎች ማለት ነው፣ አምራች ኢንዱስትሪዎች፣ ፕሮጀክቶች ወይም ደግሞ የግንባታ ፕሮጀክት ስራዎች ማቋረጥ፣ ማስተጓጎል በዚህ ደንብ መሰረት የተከለከለ ነው።
ለዚህ ክልከላ ዋናው ምክንያት የአገሪቱ ምጣኔ ሀብታዊ አቅም እንደሆነም አቃቤ ሕግ አዳነች አብራርተዋል።
መሬት ትልቁ ካፒታላችን ነው። መሬት ጾም የሚያድር ከሆነ ኮቪድ-19 ሳይሆን የኢኮኖሚ ችግሩ ራሱ የሚያደርስብን ቀውስ ልንወጣው የማንችለው ሊሆን ስለሚችል ከግንዛቤ በማስገባት ለኮቪድ-19 መከላከልም ሆነ ለሌሎች የዕለት ዕለት ኑሯችን ግብአት የሚያመርቱ ፋብሪካዎች እንዳይቆሙ፣ ኢንዱስትሪዎች እንዳይቆሙ፣ ብዙ ከውጭ የምናስገባቸው እቃዎች በአሁኑ ሰዓት በድሮ ይዘት እንዳልሆኑ ይታወቃል። ሀገራት እንቅስቃሴዎችን ዘግተዋል። ስለዚህ የማምረት አቅማችን መጨመር መቻል አለበት እንጂ የሚቀንስበት ሁኔታ ካለ ከቫይረሱ ባልተናነሰ ሁኔታ የኢኮኖሚውን ችግር ውስጥ ሊያስገባን ስለሚችል በርትተን ፕሮጀክቶቻችንን መጨረስ፣ ምርትና ምርታማነትን መጨመር፣ አምራቾችን በዛው ደረጃ ስራቸውን አጠናክረው መስራት እንዳለባቸው በዚህ ደንብ መሰረት ተደንግጓል።
ከኮቪድ-19 ጋር በተያያዘ ሌላው ክልከላ የተደረገባቸው የመረጃ ምንጮችና አሰረጫጨታቸው ነው። በወይዘሮ አዳነች ማብራሪያ መሰረት ከበሽታው ጋር በሚያያዙ ጉዳዮች ላይ ሐሰተኛ ያልተጣሩ መረጃዎችን ወይንም ምንጫቸው ታማኒ ያልሆኑና ምንጫቸው ያልታወቁ መረጃዎችን በማስተላለፍ ሕዝብ ላይ የሥነ ልቦና ጫና ወይንም ቀውስ ማድረስ፣ ማጋነን ወይንም አላግባብ አቃሎ መረጃዎችን ማድረስ በደንቡ መሠረት የተከለከለ መሆኑን ገልጸው አዲስ የመረጃ ስርዓት እየተዘረጋ ለመሆኑ ፍንጭ ሰጥተዋል።
ለዚህ ዓላማ የተቋቋመው ኮሚቴ በተመሳሳይ መልኩ በክልሎች ደረጃ የሚቋቋሙ ንዑሳን ኮሚቴዎችና ደረጃጀቶችን ሊያቋቁም ይችላል። ስለዚህ እንደዚህ አይነት መግለጫዎች ሲሰጡ ወይም መረጃዎች በሚሰጡ በታወቀና በሕግ መሰረት በተፈቀደለት የመንግስት አካል ብቻ መሆን መቻል አለበት። በሀገር ደረጃ ኮሚቴ ይቋቋማል። መረጃዎችን የኮቪድ-19 በሚመለከት መረጃ የሚሰጥ፣ የአስቸኳይ ጊዜ አዋጅን በተመለከተ ትንተና የሚሰጥና መረጃ የሚሰጥ፣ አፈጻጸሙን በአጠቃላይ ለህዝብ ሪፖርት የሚያደርግ ኮሚቴ ይቋቋማል። በየክልሉም በየመንግስት መዋቅር እስከ ታችኛው እርከን እንዴት መረጃዎች መውረድና መገለጽ እንዳለባቸው የኮሚኒኬሽን ስርዓት ስለሚዘረጋ ከዛ ውጪ በሆነ ሁኔታ ትንተና ማድረግ፣ መግለጫ መስጠት በዚህ ደንብ መሰረት የተከለከለ ነው ማለት ነው።
ወይዘሮ አዳነች ግዴታ ከሚጥሉ የደንብ ክፍሎች በምሳሌነት ያነሱ ደግሞ ይህን ነበረ።
ማንኛውም አምራች ወይም አገልግሎት ሰጪ ድርጅት የኮቪድ-19 ስርጭትን ለመከላከል ለመቆጣጠርና ብሎም የሚያስከትለውን ጉዳት ለመቀነስ የሚያደርገው ጥረት አስፈላጊ የሆነ አገልግሎት እንዲሰጥ፣ አገልግሎቱን እንዲያሰፋ፣ ምርት እንዲጨምር ወይም ደግሞ የሚያመርተውን የምርት አይነት እንዲቀይር ወይም በተመጣጣኝ ዋጋ ለመንግስት እንዲሁም ለተለያዩ የሸማቾችና የህብረት ስራ ማህበራት እንዲያቀርብ በሚታዘዝበት ሰዓት የማቅረብ ግዴታ፣ ምርቱን የመጨመር፣ ምርቱን የመቀየር የምርት መጠኑንም በዛው ልክ የመቀየርና የማብዛት ግዴታ ተጥሎበታል ማለት ነው።
በክልከላው ክፍል በጥብቅነት ከተነሱት ጉዳዮች አንዱ መሰባሰብን የሚመለከት ሲሆን ከፓርቲ እስከ ድር ከሃይማኖት ስብሰባዎች ስፖርትን በቡድን እስከ ማዘውተር ክልከላ የተጣለባቸው ድርጊቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። የደቡብ ክልል የህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ምርመራ ዛሬ በሐዋሳ ከተማ በሚገኘው ማዕከሉ ጀምሯል። በቀን 96 ናሙናዎችን የምርመራ አቅም ያለው ላብራቶሪ ስራ መጀመሩን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው ያስታወቁት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር ይዟል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት የመጀመሪያው የምርመራ ማዕከል ዛሬ በሐዋሳ ከተማ ስራ ጀምሯል። በሌሎች ከተሞችም በተመሳሳይ ስራውን ለመጀመር ዝግጅት የተደረገ መሆኑን ተናግሯል።
እስካሁን ባለው ይሄ ማዕከል በቀን 96 ሳምፕሎችን መርምሮ ውጤት መስጠት ይችላል። ይሄ ትልቅ ነገር ነው። ደረጃ በደረጃ ተመሳሳይ የምርመራ ማዕከላቶችን ለመፍጠር እንሞክራለን። አሁን ባለው ሁኔታ ግን እጅግ ውስን የሆነ እና ለዛ የተመቸ የምርመራ ማሽን ያላቸው ላይ በነዛ ላቦራቶሪዎች ነው እየመረመርን ያለ ነው። ስለዚህ ዛሬ ለክልላችን የሐዋሳው ጀምሯል። በሚቀጥሉ ጊዜያቶች ደግሞ አርባ ምንጭም፣ ሶዶም፣ ሌሎችም አቅም በፈቀደ መጠን ልናደርግ ጥረት እናደርጋለን።
ተቻኩልን ወደ ምርመራው ያልገባነው በምክንያትና ሌላ መዘዝ ላለማስከተል አስበን ነው ያሉት ምክትል ርዕሰ መስተዳድሩ በትኩረት መሰራት ያለበትና መሰረታዊ ጉዳይ መከላከል መሆኑን አስረድቷል። ለዚህም አሉ አቶ ርስቱ፣ ለዚህም አድርጎ የተባልነውን ነገር ብቻ የማድረግ ግዴታ ተጥሎብናል።
ጤና ባለሙያዎች በሚሰጡን ምክር መሰረት አድርጉ ያሉንን እናድርግ፣ አድርጉ ያላሉንን አናድርግ ነው። ለምሳሌ አድርጉ ያሉን ምንድን ነው? እጃችንን ደጋግመን መታጠብ፣ ሁለተኛ ርቀታችንን መጠበቅ ነው። በምንም መንገድ አንድ ላይ ሆኖ ስብሰባዎች፣ በጣም ገበያም ቦታ ይሁን የትኛውም ቦታ ሰው የሚሰበሰብበት ቦታ ላይ ሰብሰብ ብለን መገኘት የለብንም ነው። ስለዚህ እነዚህ ምክሮችን በደንብ መጠበቅ ያስፈልጋል።
ምክትል ርዕሰ መስተዳድሩ ቀደም ሲል የነበረውን የመመርመሪያ ማሽን እና ሌሎች የቤተ ሙከራ ቁሳቁሶችን በማሟላት እንዲሁም ለሕክምና ባለሙያዎችም ስልጠና እንደተሰጠ ተናግሯል። የጤና ባለሙያዎችን ለሚያደርጓቸው ጥረት አመስግኗቸዋል።
እስካሁን በክልላችን ያጋጠመን ኬዝ የለም፣ ፖዘቲቭ የለም። ምርመራዎች የላክናቸው በሙሉ ከቫይረሱ ነፃ ሆነው መጥተዋል። እስካሁን የደረሱን ውጤቶች ሂደት ላይ ያሉ እንግዲህ ፈጣሪ ይረዳናል። እስካሁን የሰማነው ክፉ ነገር የለም፣ ግን እሱ ማለት ዋስትና ማለት አይደለም። ፈጣሪ ይጠብቀን፣ እኛም ራሳችንን እንጠብቅ ለማለት።
ስልጠና ከወሰዱ ሁለት ባለሙያዎች ውስጥ አንዱ የሆኑት የኮቪድ-19 ቤተ ሙከራ ባለሙያዎች አባል አብድልፈታ አምሰል መጀመሪያ ማሽን መቅጠማቸውና የሁለት ሰዎችን ናሙና መስራታቸውን ተናግሯል። ከእሱ ጋር ሌላ አንድ ባለሙያ ስልጠና መውሰዱና እነሱም ከተለያዩ ዞኖች የተጠረጠሩ ናሙናዎችን ወስደው የሚያመጡላቸውን 30 ባለሙያዎችን ማሰልጠናቸውን ገልጧል።
ሌሊትም እየገባን ለመስራት ዝግጁ ነው። ከኛ በፊት የሳምፕል ኮሌክሽን ላይ የሰለጠኑ ባለሙያዎች አሉ እኛ ጋር። እኛ ደግሞ ሆስፒታል ላይ ያሉ ሆስፒታል ባለሙያዎች እንደገና ሰልጠናናል። በየቦታው ደቡብ ክልል ላይ ያሉ ሆስፒታሎችን በጠቅላላ ማለት ነው።
ዛሬ ስራ የጀመረው የምርመራ ማዕከሉ ለደቡብ ክልል፣ ለኦሮሚያና ለከፊል ሶማሊያ ክልል አገልግሎት የሚሰጥ መሆኑንም የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ በሌላ ተያያዥ ዜና በምስራቅ ኢትዮጵያም 3 የኮሮና ቫይረስ መመርመሪያ መሳሪያዎች ስራ ተመርቆ መጀመሩ ተገለጠ። ሁለቱን ለስራ ያዘጋጀው የሐረማያ ዩኒቨርሲቲ፣ ሶስተኛውን ደግሞ የጅጅጋ ዩኒቨርሲቲ መሆኑ ተገልጧል። በተጨማሪም ሁለቱ ዩኒቨርሲቲዎች በጽኑ ለታመሙና በራሳቸው መተንፈስ ላዳገታቸው ህሙማን መርጃ የሚለውን አጋዥ የመተንፈሻ መሳሪያ መስራታቸውንም ይፋ አድርገዋል። አዲስ ቸኮል ተጨማሪ ይዟል።
የሐረማያ ዩኒቨርሲቲና የጅጅጋ ዩኒቨርሲቲ ባለፈው ቅዳሜና እሁድ የኮሮና ቫይረስ መመርመሪያ መሳሪያዎችን ለስራ አዘጋጅተዋል። የሐረማያ ዩኒቨርሲቲ በዩኒቨርሲቲ ዋና ግቢና በሐረር ከተማ በሚገኘው የሕክምና ትምህርት ክፍሉ ነው ሁለት መመርመሪያዎችን ለስራ ያዘጋጀው። የመመርመሪያ መሳሪያዎቹን መርቀው ስራ ያስጀመሩት የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ ዩኒቨርሲቲው ምርመራውን በመጀመሩ በኮሮና ቫይረስ የተጠረጠሩትን ናሙና አዲስ አበባ በመላክ ይባክን የነበረውን ጊዜና ገንዘብ ከመቆጠቡ ባሻገር እንደ ሀገርም ያለንን የመመርመር አቅም ያሳድጋል ብለዋል። የሙከራው ኃላፊ ዶክተር ነጋሰፋ የመመርመሪያ መሳሪያው ስላለው የመመርመሪያ አቅምም ይናገራሉ።
ለኮሮና ተብሎ አውቶሜት ስላልተደረገ ነው እንጂ ቢደረግ በቀን ውስጥ ከፍተኛ ሳምፕል የመስራት ብቃት አለው። አሁን ግን በተዝናና የስራ ሰዓት ጠዋት 4 ሰዓት ከሰዓት 4 ሰዓት እንሰራ 200 ሳምፕሎችን መስራት እንችላለን። ነገር ግን ትንሽ እናፍጥነው ካልን በቀን 760 ሳምፕሎችን አናላይዝ ማድረግ ይችላል። እንደገና 24 ሰዓት ሙሉ እንስራ ካልን ወደ 1800 ሳምፕል ወይም 4000 ሳምፕል በምንጠቀመው ፕሌት ወይም ደረጃ መሰረት ወስነን መስጠት እንችላለን ማለት ነው።
የአርማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ ዩኒቨርሲቲያቸው ህብረተሰቡን ከማስተማርና የእጅ ንጽህና መጠበቂያ ማለትም ሳኒታይዘር አምርቶ በነጻ ከማከፋፈል ባሻገር የመተንፈሻ አጋዥ መሳሪያ ማለትም ቬንትሌተር ማምረቱን ማስታውቀዋል።
ፊት ጭንብል እንደዚሁም የመተንፈሻ አካልን ሊያግዝ የሚችል ለህሙማን ሊረዳ የሚችል መካኒካል ቬንትሌተር ዲዛይኑን እንግዲህ የኛ አጋር ከነበሩት ዩኒቨርሲቲ ኦፍ ፍሎሪዳ ጋር ሼር አደረጉልን። ይህንኑ ለእኛ ተመራማሪዎች ሼር አድርገን ማክሰኞ ጀመሩ። ዛሬ እንግዲህ የምናየውን መካኒካል ቬንትሌተር ሰክሰስፉሊ ረን ማድረግ ችሏል። አሁን በቀጣይ እንዴት ወደ ስራ እንደምናስገባ በርትተው ሌት ተቀን እየሰሩበት ነው ያለው።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ የምስራቁ ክፍል ለኮሮና ወረርሽኝ ይበል ተጋላጭ እንደሆነ ገልጸው የአርማ ዩኒቨርሲቲ የኮሮና ወረርሽኝን ለመከላከል የሚያደርገውን ጥረት ለማገዝ ቢሮቸው አስፈላጊን ሁሉ ድጋፍ እንደሚያደርግ አረጋግጠዋል። በተመሳሳይ የጅጅጋ ዩኒቨርሲቲን በቀን 240 የደም ናሙናዎችን መመርመር የሚያስችል መሳሪያ አስመርቋል። መሳሪያውን የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ እና የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ መርቀውታል። የጅጅጋ ዩኒቨርሲቲ መመርመሪያም እንዲሁ ክልሉ የደም ናሙናዎችን አዲስ አበባ ድረስ በመላክ ይጠፋ የነበረውን ጊዜና ሀብት የሚቆጥ መሆኑን አቶ ሙስጠፌ ተናግረዋል። የመመርመሪያ መሳሪያው ወደ ስራ ስለገባ በት መንገድ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር አብዲ አህመድ ሀሰን የሚሉት አላቸው።
ማሽን እንግዲህ መጀመሪያ ሲመጣ ለዚህ ጉዳይ አልመጣም፣ ግን በሽታ ከመጣ በኋላ እኛ ጅጅጋ ዩኒቨርሲቲ ስንሰራ ስለነበረን አንዳንድ ነገሮች ለማህበረሰብ ስንሰራ ስለነበረን ከሶማሌ ክልል ጤና ቢሮ ጋር ሆነን ይህን ማሽን ለምን ቼክ አይደረገን ብለን ኢትዮጵያን ፓብሊክ ሄልት ኢንስቲቱት ጋር ሄደን ነበረን። እነዚያ ቲም መጥቶ ይህንን ማሽን ቼክ አድርጉ በኋላ ኮሮና ቫይረስ ደግሞ መመርመር እንደምችል ነው የነገሩን። ትናንሽ ነገሮች ብቻ ነው ማስተካከልና መጨመር ያለበት ተብለን በእነሱ ሪኮመንዴሽን መጨመር የነበረብን ከሶማሌ ክልል ጤና ቢሮ ጋር ሆነን ያን ነገሮችን ልክ እንደ ኬሚካልና ትናንሽ እቃዎች ገዝተን ክልል ቢሮ ደግሞ አንዳንድ ነገሮች አምጥቶ በዚያ የተነሳ ነው እኛ ደግሞ ከክልል ፕሬዚደንቱን አቶ ክቡር አቶ ሙስጠፌ መሐመድን ኮሚኒኬት አድርገን እንታስመርቀለን እንፈልጋለን ብለን ከትላንትና ወዲያ ማሽኑ ተመረቀው።
የጅጅጋ ዩኒቨርሲቲም እንደ አርማ ዩኒቨርሲቲ ሁሉ የትንፋሽ አጋዥ መሳሪያ ማለትም ቬንትሌተር ማምረቱንና ለክልሉ ህብረተሰብ ሌሎች አገልግሎቶችን እየሰጠ መሆኑንም ዶክተሩ አክለው ገልጸዋል።
እስከ ዛሬ ስናደርግ የነበረን ተማሪዎቹ ከሄዱ በኋላ ሁሉም ባሶች የግቢ ባሶች ልክ እንደ ፓብሊክ ትራንስፖርት መሆን አለበት ብለን ነው ማኔጅመንት ኮሚቴ የወሰነ። ጅጅጋ ዩኒቨርሲቲ ሁሉ መኪናዎች ህብረተሰቡ በጣም እየገለገሉ ነው ያሉት። ሁለተኛ እንደ ጅጅጋ ዩኒቨርሲቲ ደግሞ አዌርነስ አንዳንድ ሰዎች በቃ
ግንዛቤ ማስጨበጥ ስራ
ኤግዛክት ትራይኒንግ ምናምን ስልጠና ምናምን ስንሰጥ ነበረን። ሌላኛው ደግሞ ዩኒቨርሲቲ ዋነኛው ይህንን በሽታ መከልከል የምንችልበት ንጽህና መጠበቅ ነው። በመጀመሪያ እጃችን መታጠብ ስላለብን ከተማ ውስጥ የተለያየ ሞስ ወደ 20 የሚጠጎች ፖይንቶች የሚታተውበት ቦታ አስቀምጠን የኛው የዩኒቨርሲቲ ቦታ የራሱ እየዞረ ውሃ እየጨመረ እዛ ደግሞ መድበን ነበረ። የራሱ የቻለ ሰራተኛ ሻምፑ የሚሰጥ በአካልክ ደግሞ ሪፖርት አድርጎ ውሃ አለቅም የሚል አንድ ሰራተኛ አስቀምጠን ነበረን። እንግዲህ እንደ ዩኒቨርሲቲ እኛ ያው ኬሚስትሪ ዲፓርትመንት ስላል እኛ መምህራኖች መጥቶ ሳኒታይዘር ማድረግ እንችላለን። በዛ ደግሞ አልኮል አምጥተን ደግሞ አምጥተን ሳኒታይዘር እየሰሩ ነው ያሉት።
ከጅቡቲና ሶማሊያ ጋር የሚዋሰነው የምስራቅ ኢትዮጵያ ለኮሮና ወረርሽኝ ተጋላጭነቱን የሚጨምሩ ድንበር ዘለል እንቅስቃሴዎች ያሉበት ሲሆን በአንድ ቀን ልዩነት 3 የመመርመሪያ መሳሪያዎች በሀረማያ፣ ሀረርና ጅጅጋ ከተሞች ስራ መጀመሪያቸው በኦሮሚያ ክልል ለምስራቅና ምዕራብ ሐረርጌ፣ ለሀረሪና ሶማሌ ክልሎች እንዲሁም ለድሬዳዋ አስተዳደር ጠቃሚ መሆኑን በሶስቱም የምረቃ መድረኮች ላይ የተገኙ አመራሮች የገለጹት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ መጨረሻው የመጽሔቱ ርዕስ ልውሰዳቸው አድማጮች። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰሞኑን አባሎቻችን ያለምንም ምክንያት ታስረውብናል ሲል ቅሬታ አቅርቧል። የወልቃይት አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌና አቶ መብራቱ ጌታሁንን ጨምሮ ቁጥራቸው 4 የሚደርስ አባሎቻችን ባሳለፍነው ሳምንት መጨረሻ ጎንደር ከተማ ውስጥ በመንግስት የጸጥታ ኃይሎች ተይዘው ታስረውብናል ነው ያለው ኮሚቴው። በስር ላይ የሚገኙት የአቶ መብራቱ ልጅ ደግሞ አባቴ የታሰረው ፋኖ ነው ተብሎ ነው ትላለች። በጉዳዩ ላይ የመንግስት አመራሮችን ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። ለዝርዝሩ አስቴር ምስጋናው።
የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ ለአሜሪካ ድምጽ በሰጡት ቃል ባለፈው ሳምንት መጨረሻ በጎንደር ከተማ አቶ መብራቱ ጌታሁንን ጨምሮ አራት አባሎቻቸው በመንግስት የጸጥታ ኃይሎች ታፍነው ታስረውብናል፣ ምክንያቱንም ማወቅ አልቻልንም ብለዋል።
መጋቢት 30 ለሚያዝያ 1 አጥቢያ ለሊት ላይ አዘዝ አካባቢ ውጊያ ነበረ፣ ተኩስ ነበረ። ተኩሱ ምንድን ነው ብለን ያን ስናዳምጥ ከሰዎችን ጠይቀን ፋኖ ያሉበት ቤት ተከቦ መንግስት እነሱን ለመያዝ የተከፈተ ውጊያ ነው ተባለ። ከዛ በኋላ ሰውም ወጥቶ ከተማ ላይ ይንቀሳቀስ ነበር። በዚህ አጋጣሚ የእኛ ኮሚቴ የሆነው መብራቱ ጌታሁን ከተማ ላይ ወጥቶ ሲንቀሳቀስ እሱንም ሌሎች መያዝ ተጀምሮ ነበር። እሱንም ጨምረው ይዘው እስር ቤት አስገቡት። ሌሎች ስማቸውን ያላወቅኳቸው ሶስት የወልቃይት ልጆችም እዛ ገብተዋል፣ ታስረዋል። አንድ የደባርቅ ልጅ የወልቃይት ኮሚቴ ንገሩልኝ ያለ ሙልጌታ የሚባልም አለ። ስድስተኛ ፖሊስ ጣቢያ ናቸው ያሉ እነዚህ። ምክንያቱም ስንጠይቅ ምንም አይነት ምላሽም አላገኘንም ነበር መጀመሪያ ላይ። በኋላ ግን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ምክትል ሊቀመንበር አቶ ጌጃዳን ወደ ፖሊስ መምሪያ ሄደው ጠይቀው ምንድን ነው ሲባል ይያዙ ከተባሉ ዝርዝር ውስጥ የለም ተብሏል። ዝርዝር ውስጥ ከሌለ ደግሞ ዝም ብሎ በአጋጣሚ ተይዞ ከሆነ መለቀቅ ነበረበት። አንድ ምክንያት የፈጠሩት ምንድን ነው? ጦር መሳሪያ ማለት ሽጉጥ ይዟል። ሽጉጥ ደግሞ ህጋዊ ፈቃድ አለው።
የአቶ መብራቱ ልጅ ትዕግስት መብራቱ ግን አባቷ የታሰረው ፋኖ ነው ተብሎ እንደሆነ ትናገራለች።
መንገድ ላይ የያዙት አይደንቱን ጠይቀው ምን ፋኖ ተብለ ነው የተያዝኩት፣ ሌላ ምክንያት የለውም ነው የተባለ። እስካሁን ምንም መፍትሄ አልተገኘም። ያዋሉ ወጣም እስካሁን ታስሮ ነው ያለው። ብንጠይቃቸውም ገና እናጣራለን አጣርተን ነው የምንለቀ ብለውናል።
ማንን ነበር ሄዳችሁ የጠየቃችሁ?
ከዛ መምሪያ እንትን የፖሊስ ጣቢያ ስድስተኛ ጣቢያ ነው ታስራ ያለ ማራኪ አካባቢ እና የክፍለ ከተማ የጎንደር አለ ፒያሳ አካባቢ ያዛ ይደነ የጠየቃቸው እናጣራለን፣ በአንዴ መልቀቅ አንችልም፣ ነጻ ከሆነ ይወጣል።
በጉዳዩ ዙሪያ ከጎንደርም ሆነ ከክልሉ የጸጥታ ዘርፍ ኃላፊዎች መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። እንዳገኘው የምመለስ ይሆናል። ቀደም ብለው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ አባሎቻቸው ከሚፈለጉት ውስጥ ዝርዝራቸው እንደሌለ እንደተነገራቸው እና ቅዳሜና እሁድ ተጠርቶ እንደሚለቀቁ የተገለጸ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ጎንደር እንሻገረው። በአማራ ክልል በጎንደር ከተማ ውስጥ በሁለት መኖሪያ ቤቶች ውስጥ ከባድ መሳሪያ ጭምር አከማችተው በከተማይቱ ሲንቀሳቀሱ የነበሩ ያላቸው ቡድኖች ላይ መንግስት እርምጃ በወሰደበት ጊዜ አንድ ነጋዴና አንድ የመኪና አሽከርካሪ ከታገቱበት መለቀቃቸውን የጎንደር ከተማ ከንቲባ አስታወቁ። በተጨማሪም ቡድኑ አራት የጸጥታ አባላትንና ሁለት ሰላማዊ ሰዎችን መግደሉን እንዲሁም አራት ሰዎች መቁሰላቸውን አያይዘው ገልጠዋል። የአሜሪካ ድምጽ ያነጋገራቸው አንዳንድ የአካባቢ ነዋሪዎች ግን መንግስት በዚህ አሳቦ በፋኖ ስም የተደራጁ ሰላማዊ ወጣቶችን ለመምታት ነው የሚል ሀሳብ ቢሰነዝሩም፣ ሌሎች ደግሞ የለም በከተማው ነዋሪዎች ላይ በተለይ ነጋዴዎችና ገንዘብ አላቸው ብለው ያሰቧቸው ሰዎች የሚያስጨንቁ ናቸው የሚል አስተያየት ሰጥተዋል። እንዲያውም መንግስት እርምጃ ከመውሰድ ዘግይቷል የሚሉም አሉ። ጽዮን ግርማ የዚህን ዘገባ ክፍል አንድ በትላንትናው ምሽት አሰምታን ነበር። አሁን ሁለተኛውን ክፍል ይዛ ቀርባለች።
የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም መንግስት በጎንደር ከተማና ዙሪያዋ ባሉ ወረዳዎች የዘራፊ ቡድን አደራጅተው ከነፍስ ወከፍ እስከ ቡድን መሳሪያ ታጥቀው በካምፕና በየጫካው ህገወጥ ድርጊት ሲፈጽሙ በነበሩት ላይ ብቻ እርምጃ መውሰዱን ይናገራሉ። ከዛ ውጪ በፋኖ ላይ እርምጃ ተወስዷል በሚል እየተስተጋባ የሚገኘው መረጃ ህገወጥነታቸውን በህጋዊ ስም ከልለው የወንጀል ድርጊትን ለመቀጠል ያሰቡ ናቸው ይላሉ።
እውነተኛ ፋኖ ዲዘር የሚያደርገውን እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም። አሁን ሰርቶ ማይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶ መብላት ስላልቻለ ኢንፖፖዛል አክሴፕት ለማድረግ ላለማድረግ ካልሆነ አስተገር እንደሚወራው ከፋኖ ጋር እንቅጣላለን። አሁንም እየሰራ ነው። ተደራጅተው ሀገራቸው እንዲያገለግሉ በኢኮኖሚ እንዲጠቀሙ ነው እየሰራ ነው የሚመስል። እነዚህ ግሩፖች ግን በፋኖ ስም በጣም ነገሩን በጣም አዝነው ዘርተል።
መጋቢት 10 ቀን ለመጋቢት 11 አጥቢያ በተወሰደው እርምጃም በከተማው ውስጥ ቀበሌ 6 እና 18 በሚገኙ መኖሪያ ቤቶች ያደረጁትን ካምፕ ጥለው ሲሸሹ ሁለት አግተው ያስቀመጧቸው ሰዎች መገኘታቸውን ይገልጻሉ።
ምርመራ ላይ ነው ያለ። ግን የመጨረሻው ቀን ካምፕ በለቀቁበት ጊዜ ሁለት ልጆች እዛ ታግተው አግኝተናል። እንግዲህ በጊዜው የተገደለው አራት የጸጥታውን ተገድሏል፣ አራት ተቆስሏል፣ ሁለት የከተማ ነዋሪዎች ሙተዋል። በዚህ ግርግር ምክንያት
ምክትል ከንቲባው ኢንጂነር ማስተዋል የክልሉ መንግስትም ሆነ የከተማው አስተዳደር ከለውጡ በኋላ ተመልሶ ወደ ማሰርና ማፈላ ለመሄድ እንዲሁም ወጣቶችን ወደ ስራ ለማስገባትና ሁሉም ህጋዊ መልክ የሀገር ሽማግሌን ጨምሮ በጣም ብዙ ማግባባቶችና ድርድሮችን ለማድረግ ሲሞክሩ እንደነበር ገልጸዋል። ነገር ግን ህገወጥ ዘራፊዎቹ ህገወጥ ድርጊቱ ስለበለጠባቸው እሱን ሲያደርጉ ቆይተዋል ይላሉ። አደረጉት ያሉትንም ያስረዳሉ።
እንግዲህ አሁን በማጣራት ላይ ነው ያለን። ምርመራ የፖሊስ ምርመራውን እየሰራ ነው ያለው። ግን እየተሰራ የነበረው ወንጀል ግን ሰው ማፈን፣ በዚያ ካምፕ ውስጥ እስረኛ ማገድ፣ እስረኛ ማድረግ በተጨባጭ እኛ አየናቸው። እኛ ፖሊስ ጣቢያ ሄዶ እስረኛ የማስፈታት፣ እዛ ውስጥ ገብቶ መሳሪያ የተቀማ መሳሪያ በተኩስ የማስወጣት፣ እንዲህ አይነት ከመንግስት አግባብ ውጭ ሄዶ የመስራት ነገሮች ነው የነበሩ። እኛ በመቻቻል ብዙ ነገር የምቻቻል ነገሮችን በሂደት እያስተማር መቀየር አለብን የሚል ብዙ አቅጣጫ ይዘን ነው። በኋላ ግን እነሱ ነገሩን አበላሹት። አሁን ባለው ሂደትም ራሳቸውን ፈትሸው ትክክለኛ ፋኖ ካለ እዛ ውስጥ ትክክለኛ ፋኖ መቼም ወንጀል ላይ አይተባበርም፣ ሰው አይገድልም፣ ሰው ግብር አያስከፍልም፣ ሰው አይቀማም። ራሳቸውን ለይተው ወንጀለኛ የሆነ ደግሞ በዚህ ድርጊት የተሳተፈ ፋኖ ብለን አንጠራውም። ትልቁን የፋኖን ስም ይዞ ሊያጭበረብር አይገባ፣ በህግ አግባብ ይጠየቃል ነው የሚያውቀው። ስለዚህ በዚህ ደረጃ ሰላማዊ መንገድ ለመጨረስ እየሰራ ነው።
በማህበራዊ ሚዲያ ላይ የሚጽፉና በጎንደር ከተማም ያሉ አንዳንድ ወጣቶች የዘረፋ ቡድን መኖሩን አምነው ነገር ግን የተለያዩ ምክንያቶችን የሚያስቀምጡ አሉ። በዚህ ጉዳይ ላይ ያነጋገርነው የጎንደር ከተማ ነዋሪ ይህ ቡድን መኖሩ ትክክል ነው የሚል አንድ ሰው ከተገኘ ማንነቴን ይፋ አውጥቼ ለመከራከር ዝግጁ ነኝ ይላል።
ይህ አደረጃጀት በተለይ ጎንደር ከተማ ውስጥ የነበረ አደረጃጀት አይነት መቀጠል አለበት የሚል ሰው ማለት ነው። ካልተሳሳትኩ እናንተ ሰጣ ገባ የሚል ፕሮግራም አላችሁ ነበረ ብሰው በቅርብ አልተከታተልኩት። እንደዚህ አይነት ላይ የመደረገቱ ለህዝብ አስፈላጊ ነው። ይህን ጥቅም አምጥተዋል ይህን የሚል ካለ ቀርበንም ለመከራከር ዝግጅዎች ነን። ምክንያቱም እኛ ሰላማችን በጣም እንፈልገዋለን። ምንም እንትን የሚለው ነገር ስለሌለ ማለት ከሰላም ይበልጥ ነገር ስለሌለ።
ሌላው ህዳር 14/2012 ዓ.ም ለስራ ጉዳይ በመንቀሳቀስ ላይ ያሉ በታጠቁ ቡድኖች ታግተው እንደተለቀቁ ከነገረን ወጣቶች መካከል አንዱን አነጋግረነዋል። ስሜ ለጊዜው ይቆይ ብሎናል።
ማሰሉ ደን ወደ ታንዛ እየተመለስን ተንፈል በምትባል ልዩ ቦታ እና በስራ ከአንድ ጓደኛዬ እና ከሹፌሩ ጋር ነበር የታገት ነው። በሰዓቱ ያው በአንድ ሶስት ቀን ከእንትን ካልን በኋላ ዘው ጫካ ውስጥ ያው ቤተሰብ ብር ከፍሎ ነው ያስወጣን።
ምንድን ነበር የምትሰሩት አንተና ጓደኛ?
ቴሌ የሲቪ ሰራተኞች ነን። ሁለት ቴክኒሽያኖች፣ እኔ እና አንድ ጓደኛ፣ ከዛ ሹፌር ማለት።
ለስራ ወጥታችሁ ነው?
አዎ ለስራ ወጥተን ነው። ስራ ሰርተን ስንመለስ ነው ሽፍቶች የያዙ።
ቦታው በትክክል ምን አይነት ቦታ እንደሆነ ታስታውሱታላችሁ?
መንገድ ነው፣ ፒስታ መንገድ ነው፣ የገጠር መንገድ ማለት ነው። ስለዚህ የዛ መንገድ ላይ ነው አስቁመውን መኪናውን በጥይት ሰብረው ምናምን እኛን ይዘው ነው ብቻ ከሄዱት ማለት ነው።
በጠቅላላ ሶስታችሁንም ማለት ነው?
አዎ ሶስታችንም፣ ሁለት ባለሙያና አንድ ሹፌር ማለት ነው።
ስንት ይሆናሉ?
አራት ናቸው ብዛታቸው።
ታጥቀዋል?
አዎ በደንብ የመከላከያ ልብስ የለበሱ አርምድ ናቸው በደንብ ማለት ነው።
በሚያግቷችሁ ሰዓት የደረሰባችሁ ጉዳት አለ?
አዎ ማለት ላይክ እንግልቱ እንዴት ነው መሰለሽ፣ ላይክ መኪናውን መስታወቱን ሰብረውታል በጥይት ዜን እኛንም ያው እያንገላቱን ምናምን ወደ ሁለት ሰዓት የሚሆን በእግር ነው የወሰዱን እና ጫካ ውስጥ አስቀመጡን ማለት ነው። ከዛ በኋላ ነው እንግዲህ ድርድር ዘኔክስ ዴ ተጀምሮ ያው እነሱ እንደውም 900 ነበር የጠየቁት። በቃ ሶስት ቀን ከቆዩ በኋላ ግን እንዳልኩሽ ይሄ ድርድሩ በድርድር ቤተሰቦቻችን ከዚህም ከዛም ተበዳድረው የሶስታችን ቤተሰቦች 500 ሺህ ብር ከፍለው ነው የተለቀቅ ነው።
አንድ ላይ ነው የሶስታችን ቤተሰቦች ብር የከፈሉት?
$500,000 አዎ።
ለማን ከፈሉ?
ለሽፍቶቹ ለዛው ማለት ጫካ ድረስ ብሩን ይዘሽ እንድታመጪ ይጠይቁሻል። ታሎነ እኛን ይገሉ ነው። ስለዚህ እንድነው ወደ ማታ ነበረ ወደ ሰለማ ነው እንትን የሚሉት ጫካ ድረስ በሞተር አምጥተሽ ብሩ መስጠት ይኖርብሻል።
ይሄንን ለእናንተ ማን አደረገላችሁ? ስንት ቀን ቆያችሁ ይሄ እስኪሆን ድረስ?
በሶስተኛው ቀን ማታ ነው እንግዲህ ወጣ ነው።
ገንዘቡን እንዳገኙ ወዲያው ለቀቋችሁ?
ወዲያው ለቀቁን። ሁለት ሰዓት ምናምን ነው እንግዲህ ወደ ከተማ ይገባል። ሳንጆረም ትባሉ ቅርቧ ከተማ ሷነች። አንድ 14-15 ኪሎ ሜትር ርቀት ይሆናል በግምት ማለት ነው ከዛ ሳንጃ ከምትባሉ ከተማ።
በምን ተመለሳችሁ?
የተወሰኑ በእግር የተወሰኑ በሞተር ሆነን ከዛ የከተማው ልዩ ኃይል ምን የሆነ በመኪና የሆነ ግማሽ መንገድ መጡልን ማለት ነው የሆነ ሰዓለን። ከዛ በመኪና ከቤተሰቡ ድረስ ተገናኘን በኋላ ማለት ነው።
ሰማህ ነበር በሰዓቱ?
ሰዓቱማ በቃ ያው በሞትና ባለን በትንብሮ መካከል አይነት በጣም የመደንገጥ ስሜት ነው የሚሰማሽ ማለት በማንኛውም ከዛ ስትገደኝ እንደምትችል አስቢያለሽ።
ስልኮች የቤተሰቦቻችሁን ስልክ እናንተ ናችሁ የሰጣችኋቸው? ያገቷችሁ ሰዎች ቀድመው ያውቁት ነበረ? በአጋጣሚ ነው እገታው የተፈጸመው ወይስ ያውቋችሁ ነበረ? ስለ እነዚህን ጉዳዮች ጠቅላላ አድርገህ ንገረን።
መረጃ በጣም አላቸው ሽፍቶቹ። እኔ ጎንደር ነው የምሰራው። ይሄ ሳንጃ መልሽ ደግሞ ከጎንደር 40 ኪሎ ሜትር ርቀት ላይ ነን። እንግዲህ ምናልባት እዛው ከወረዳው ሰዎች ጋር ምናልባት መረጃ ሊኖራቸው ይችላል የሚል ግምት አለን። ከዛ በተረፈ ግን እንዳልኩሽ እዚህ ከጎንደር ከከተማው ወደዛ እንትን ይኖራል የሚል ግምት የለኝም። ያው የተለመደ እንትን ነው። በጣም ብዙ ሰዎች እንደዚህ እየታገጡ የኤፌስር የመኪና ሹፌሮች የታገቱ ብር እየከፈሉ ማመጡ በጣም ብዙ አሉ፣ የተገደሉም አሉ።
ከዛ በኋላ መታችሁ ለጸጥታ ኃይል ለመንግስት ያለውን ሁኔታ አብራርታችኋል?
አዎ በደንብ ቃላችንን ተቀብለው ምናምን ክስም እንዲህ መንግስት እንዲመሰርት ግን ያው ሽፍቶች ስለሆኑ እስካሁን አዲስ ነገር የለም እንደዚህ ተያያዙ ምናምን የሚል ነገር አልሰማንም። ግን ያው መንግስት ቃላችንን ተቀብሎ ክስ መስርቷል ነው አቃቤ ህግ ክስ መስርቷል።
ወጣቶች ናቸው
ስማቸውም ምናምን የሚታወቅ
ወጣቶች ናቸው የያዟችሁ?
አዎ ላይክ ከሀያ አመት እስከ 30 ምናምን ነው ማለት ሁለት ልጅ 20 ምናምን ቢሆኑ ነው ሁለቱ ደግሞ 30 ቤት ውስጥ ቢሆኑ ነው።
ጫካ ውስጥ ባቆያችሁ በሶስት ቀኖት ውስጥ በምን ሁኔታ ነው የቆያችሁት? አስራዋችሁን የቆያችሁ በምን ሁኔታ ቆያችሁ?
እዛ በነበርንበት ሰዓት በቃ የሚጠብቀን ይኖራል እዛው አጠገባችሁ ቁጭ ብሎ ሁለቱ ወይም ሶስቱ ደግሞ ራውንድ ያደርጋሉ ማለት ነው የጸጥታ አካል እንዳይመጣ ምናምን ራውንድ ያደርጋሉ። ስንተኛ ስንሰለፍ ያስቡናል። ከዛ ውጭ ጠንቅን ደግሞ እዛው ቁጭ ብለን ያው ስለሚጠብቁ የትም መንቀሳቀስ አንችልም። ቆሎ ምናምን ነው የሚሰጡሽ ምግብ ውሃ በኮዳ ለሶስት ምናምን ይሰጡናል። እንደዛ ነበር ያሳለፍ ነው። ማታ ማታ ግን በስንሰለፍ ሁናል እግራችንን። ከዛ ደግሞ አንዳንዴ ቦታ ይቀይራሉ እንዳሉች መረጃም ስላላቸው ይሄ ቦታ አንድ ቦታ ላይ አይቀመጡ።
ከእናንተ ውጭ ሌላ ሰው ነበር እዛ? ከእናንተ አሁን ከሶስታችሁ ውጭ እዛ ስትሄዱ በሌላ መንገድ ታግተው የመጡ ወይም እንደዚህ ያያችኋቸው ሰዎች አሉ?
የሉም፣ እኛ ብቻ ነበረ። ግን ኮሚኒኬት ያደርጋሉ ማለት አሁን ለምሳሌ ከሌሎች ሽፍቶች ጋራ ያወራሉ። እንደዚህ አይነት ሰው ያዛችሁ ወይ ምናምን እንዴት ነው እንዲህ አይነት ወሬዎች ያወራሉ ማለት ከወሬው እንደምንረዳው ማለት ሌላ ቦታ ያሉ አይነት እንደነሱ አይነት ሰዎች እንዳሉ ማለት ነው።
እነዚህ ወጣቶችን ገንዘብ ከፍለው ካስለቀቁ ቤተሰቦችን መካከል አንድ ሰው አነጋግረን ነበር። ከተጠየቁት ገንዘብ በላይ ተደራድረው 500,000 ብር ካስደረጉ በኋላ ገንዘቡን ለማግኘት ያላስቸገሩት ሰው እንደሌለ ተናግረዋል። የአካባቢው ህብረተሰብ እየተፈጸመ ያለውን ነገር በሚገባ ተረድቶ ህገ ወጦቹን ባለመተባበር ሰላማዊ እንቅስቃሴ እንዲመለስ ቢያደርግ መልካም ነው ሲሉም ጠይቀዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ወደ ቤጂንግ እናቀናና በቻይና ያለውን የአፍሪካውያን ይዞታ እንመለከታለን። የኮሮና ቫይረስ መነሻ የሆነችው ቻይና አሁን ከበሽታው አገግማ ነፍስ እየዘራች ነው ትለናለች ሄደን ገረመው በተከታዩ ቅንብሯ። አሁን ላይ ቻይና ውስጥ ያለው ሁኔታ ስጋት ቀንሶ ከውጭ ሀገሮች የሚመጡ ወይም የመጡ ዜጎችን መፍራት ተጀምሯል። በዚህም ዙሪያ ታዲያ አፍሪካውያን በተለየ መልኩ እየተገለሉ ወደ ገበያ ቦታዎች እንዳይገቡ፣ የሆቴል አገልግሎትም ሆነ ቤት እንዳይከራዩ እየተከለከሉ ይገኛሉ። ይህ የመጤዎች ጥላቻ በመባል የሚታወቁ የማግለል አዝማሚያ ኢትዮጵያውያንንም አጋጥሞ ይሆን ወይ ስትል ኤደን በቻይና የኢትዮጵያውን አምባሳደር ተሾመ ቶጋን በስልክ ደውላ አነጋግራለች። አምባሳደሩ እየተባለ ያለውን ጉዳይ ትክክለኝነት አረጋግጠው እየተፈጠረ ያለውን ችግርም እንዲህ ያስረዳሉ።
ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንጆ የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች፣ እንደዚሁም ደግሞ ለቤጂንግ ላሉ ኤምባሲዎች ቆንስላ ጽህፈት ቤት ያላቸው ከሆነ ለቆንስላ ጽህፈት ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች እንደዚህ አይነት ችግር ውስጥ ነን የሚል፣ ሁለተኛ ደግሞ ከቤት እንዲወጡ ተደርገናል እንገለላለን በዚህ አይነት ሀራስመንት ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለ14 ቀን ኢቭን እዚህ 6 ወርም ረዥም ጊዜም ከውጭ ሳገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው። እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደ እሳቸው ጋር ነው የሚሄደው። ሬጠዋት ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጠሮ እንዳላቸው ነግሮኛል። ከቀጠሮ በኋላ ውጤቱን ይነግርኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው።
ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ፣ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል።
በግል ያጋጠመኝ ከመጀመሪያው ጀምሮ የውሃንም ተማሪ ስለሆንኩ ያው ፓስፖርቴን ሲያዩ የመደንገጥም ነገር አለ። አሁን ደግሞ ፓስፖርቴንም ባላሳይ የፎሬነር ተማሪ በመሆኔ ሲያዩ የመደንገጥም ነገር አለ። እስካሁን ውሃንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ስቲል አልተፈቅም እንጂ ከዚህ በፊት እዚህ ከመምጣት በፊት ሆቴል ስፈልግ ነበረ። ሆቴልም አሁን ፈቃደኛ አይሆኑም እና እንደኔ ሁሉ በሾችም እንደዚህ ጓደኞችም ሆቴል አይሰጧቸውም እና ቻይናዎች ፖሊሶቹንም ቢያናግሯቸው ፖሊስም ቢደወል መፍት አይሰጥም። እኔ አሁን ያለሁት አለ ቦታ ነው ትምህርት ቤት አለ አሁን ያለሁበት ቦታ ሌላ ሰው ትምህርት ቤት ነው። ኃላፊዎቹም አያውቁ እዚህ መሆኔን። ያው ጀስት ማቀው እንደዚህ በጓደኝነት እንደዛ ነው ማመቻ አይደለም። በአሁኑ ሰዓት ያው ኬዞች ውጭ የመጡ ብቻ ስለሆነ ያን ፍርሃት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሃታቸው ለሁሉም ሰው ከውሃን የመጣ ብቻ ነበር። ነገሩ ተቀይሮ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው አፍሪካኖች ላይ ችግር እያመጡ ነው እና በአሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አለ። ሱፐር ማርኬት አንሰጥም አንገዛም። አንዳንዶቹ ባስ ሊጠቀሙ ይገቡና ያው ሁሉም የወጡና ጥቁር አለ በሽታ ይዘናል የሚል የመጉላላት ነገር አለ። በተለይ ግን ጓንሹ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲ ለ14 ቀን ካረጓቸው በኋላ ከሆቴልም አስወጥቷቸው መንገድ ላይ የሚገኙ።
አቶ ታደሰ ሶካም በቻይና ውቻን ግዛት ቸንዱ ከተማ ላይ የዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በአጠቃላይ በቸንዱ ያለ ሁኔታ ሰላማዊ መሆኑንና እሳቸውም በግላቸው ያጋጠማቸው ነገር አለመኖሩን ጠቅሰው የቡድን መልእክት መላላኪያቸው ላይ ግን አጠቃላይ የውጭ ሀገር ዜጎች በተለይም አፍሪካውያን ተማሪዎች ቅሬታ ሲያቀርቡ መስማታቸውን ያስረዳሉ።
የምኖረው ከግቢ ውጭ ስለሆንኩ እና ከቻይኖች ጋር ስለምኖር እኔ መግለል አንድ ፐርሰናል አላጋጠመኝም። አሁን ቅርብ ጊዜ አጋጠመ ተብሎ የሰማሁት ነገር ቀድሜ ማስተርስ ከሰራሁበት ከዩኤስሲሲ ተማሪዎች የሰማሁት ወደ ገበያ ቦታ ሲሄዱ ነው ያጋጠማቸው። እንዳይገቡ ተከልክለዋል፣ ገበያ ሞሉ ማለት ነው። ኢትዮጵያኖችም ነበሩ፣ ፓኪስታኖችም ነበሩ፣ የመኖችም ነበሩ። ኩሮች ብቻ አይደለም ለሁሉም ነው። ግን አንድ ቦታ ላይ አንደኛው ልክ ገና ሲሄድ የሆነ እቃ ለመጠየቅ ገና እቃው ይኑር አይኑራል አይደል ሳይጠይቃል አይደል ለም የለም ማለት ነው ሰምቻለሁ። እሱ እንደዛ አደርጋለሁ። አክቹዋሊ ኢምፖርትድ ኬዝስ ናቸው አሉት አሁን ቻይና ላይ። አሁን አለም ላይ የተሰራጨ ስለሆነ ቻይኖቹ አሁን በራሳቸው አስተሳሰብ እነሱ ንጹህ ናቸው፣ ያንን መሰረት አድርገው ነው።
በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እነዚህ ማግለሎች የቻይና መንግስት ፖሊሲ እንዳልሆኑ ጠቅሰው በመፍትሄውም ላይ እየሰራን ነው ይላሉ።
የአፍሪካ አምባሳደሮች የጋራ ፕላትፎርም አለን እና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውውጣለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች ለአፍሪካ የውጭ ጉዳይ ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉኝ። ይሄ የመንግስት ፖሊሲ እንዳልሆነ እናውቃለን። ቻይና መንግስት አቋም እንዳልሆነ እናውቃለን። እንደተባለው ቫይረሱ የተከሰተው እዚህ ነው። አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የሀገሪቷም ህግ ስለሆነ፣ ከዚህ ውጭ ግን በጥቁሮች ላይ ያተኮረ ነገር ከሆነ ይሄ መድሎና ማግለ መጀመሪያ ግን መረጃውን በደንብ ፍመል እዛው ችግሩ የሚፈታ ከሆነ ይፈታል። የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን።
አምባሳደሩ ሲያጠቅም ችግር በአንድነት ልናልፎ ይገባል ሲሉ አጽንኦት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንቱን አበይት የስፖርት ዜናዎች በግርማቸው ከበደ።
የቶኪዮ ኦሎምፒክ በኮሮና ቫይረስ ወረርሽኝ ምክንያት ወደ ቀጣይ ዓመት መተላለፉ ኢትዮጵያውያን አትሌቶች ላይ የሚያሳድረው ስፖርታዊና ኢኮኖሚያዊ ተጽዕኖ እንደሚጎላ ተገለጸ። በዶሃው የዓለም አትሌቲክስ ሻምፒዮና በ5000 ሜትር አራተኛ የወጣውና ባለፈው ዓመት በዳይመንድ ሊግ በ3 ቀናት ልዩነት 2 የ5000 ሜትር ውድድሮችን ከ13 ደቂቃ በታች በመሮጥ ድንቅ የውድድር ዘመን ያሳለፈው ጥላሁን ኃይሌ የቶኪዮ ኦሎምፒክ መራዘሙ ያለውን ስፖርታዊ ተጽዕኖ በተለይ ለቪኦኤ ገልጿል።
ኦሎምፒክ በመሰረዙ እኔም የሚሆንም ጓደኞቼ በጣም ነቅር ያለን፣ ምክንያቱም ኦሎምፒክ በአራት ዓመት አንዴ ስለሆነ የሚዘጋጀው። ኦሎምፒኩ ደግሞ የመጣበት ሰዓት ደግሞ እኛ በደረስንበት ሰዓት ወይም ደግሞ እኛ ጥሩ በሆንበት ሰዓት ነበረ ይሄ ኦሎምፒክ የደረሰልን እና ኦሎምፒክ ለመሳተፍ ራሱ ከብቃትን ባሻገር እድለኛ መሆን ያስፈልጋል። ብቃት ቢኖርህ ጉዳቶች ካጋጠሙክ ይህን ውድድር መሳተፍ ላትችል ትችላለህ። ስለዚህ ከብቃትን ባሻገር እድለኛ መሆንም ደግሞ ወሳኝ ነው ስላለው እንግዲህ እድለኛ ነበርን። ሳይሳካ ቀረ። የተሰረዘበት ምክንያት ያው ሁላችንም እንደምናውቀውም በዚህ በሽታ ቢሆንም መሰረዙን ደግሞ በእኛ ላይ ደግሞ ትልቅ ተጽዕኖ ፈጥሯል። ምክንያቱ አሁን ቀጣይ ኦሎምፒክ ጉዳት ላይ ልትሆን ትችላለህ፣ ላትሳተፍ ትችላለህ፣ ሚኒማል አታሟላ ትችላለህ፣ ብዙ ነገሮች አሉ። ከዛ አንጻር አሁን ጥሩ በነበርንበት ሰዓት ይሄ ሳይሆን ሲቀር ትንሽ ያው ሁላችንም አስከፍቶናል፣ እኔንም ጓደኞቼንም ማለት ነው።
ሆኖም የኦሊምፒክ መራዘም በስፖርታዊ ተጽዕኖ ብቻ የሚገታ አይደለም። ከኦሊምፒክ መራዘም ጋር ተያይዞ የሚመጡ ሌሎች ጉዳቶች አሉ ይላል ጥላሁን።
ብዙ ልጆች በተለይ ኮንትራታቸው ዘንድሮ የሚጨርሱ ልጆች ከካምፓኒዎች ጋር አልፈረምም ኦሊምፒክ ከተወዳደርኩ በኋላ ብለው ብዙ ያልፈረሙ ልጆች አሉ። ምክንያቱም ኦሊምፒክን ተሳትፈው የተሳተፈ ራሱ አድቫንቴጅ ስላለው በካምፓኒው ያን ታሳቢ ማድረግ፣ ተሳትፎ ደግሞ ውጤት ቢያመጡ ደግሞ ትልቅ ለእነሱ ትልቅ እንትን ስለነበረ እና ኦሎምፒክ ከተሳተፍኩ በኋላ ፈርማለሁ እንጂ አሁን አልፈርም ያሉ አትሌቶች አሁን ኪሳራን የሚያጋጥመች ኪሳራ ማለት ነው። እንግዲህ አንድ አመቱን በሙሉ ምንም ሳይፈርም በነፃ ነው ቁጭ የሚለው ማለት ነው፣ ምንም ነገር ሳያገኝ ከካምፓኒው ጋር። ይህን ያህል ጉዳት አለው።
የዓለም አትሌቲክስ ከኮሮና ቫይረስ ወረርሽኝ በፊትም የምስራቅ አፍሪካ አትሌቶች ስኬታማ የሚሆኑባቸውን የረጅም ርቀት የመም ውድድሮች ከዳይመንድ ሊግ ማስወጣቱ ይታወሳል። አሁን በኮሮና ቫይረስ ምክንያት ከኦሎምፒክ በተጨማሪ አትሌቶች ገቢ የሚያገኙባቸው ውድድሮች ሙሉ ለሙሉ መሰረዛቸው በእንቅርት ላይ ጆሮ ደግፍ እንደሚሆን ጥላሁን ይናገራል።
እውነት ለመናገር አሁን ውድድሮች የተሰረዙ ተመናምነዋል። በቃ የሉም ጥቂት ውድድሮች ነው ያሉት በዓለም አቀፍ ደረጃ። እንደ አትሌቲክስ ደግሞ ማለት እንደ ኢትዮጵያ ራዋጭ ወይ ደግሞ እንደ ትራክ ራዋጭ ደግሞ በጣም ነው ጉዳት ውስጥ ያለው በአሁኑ ሰዓት ላይ። እውነት ለመናገር ሁም ትንሽ ተጠቃሚ የሚያደርገው ኮንትራቱ ነው እንጂ ኮንትራቱ ራሱ ቢያንስ ጥሩ ፖዚሽን ላይ ካለ እንጂ ምንም ውድድር የለም ማለት ይቻላል። ያሉት ውድድሮች ወጥተዋል ኦልሬዲ። ትራክ አሁን በፊት እኮ እነ ኃይሌ እነ ቀነኒሳ በነበሩበት ሰዓት በሳምንቱ ስንት ቦታ ይዘጋጃል ስንት ቦታ። ስለዚህ አስበው አሁን እኮ በሳምንት እንኳን ተወውና በወር ሁለት ወር እንኳን የማይዘጋጅበት ሰዓት ላይ ያለው። አልፎ ተርፎ ደግሞ ኢንተርናሽናል የተባሉት ምን ዳይመንድ ሊግ 10,000 5,000 ወር እየወጡ ነው። ከዳይመንድ ሊግ ወጥተዋል፣ ከሚቲንግ እየወጡ ነው። የለም ሚቲንግ ላይ ራሱ ያን ያህል የለም፣ ቻሌንጅ ላይ የለም። በጣም ነው የሚያስጠላ። እና በጣም ከባድ ነው። ከባድ ሁኔታ ውስጥ ነው ያለ ነው። ዳይመንድ ሊግ 3000 ይኖራል ተብሎ ነበር። ስንት ተሰርዟል? ያለም ነበር ተሰርዟል። በዚህም በሽታው ምክንያት ነው። እነዚህ ወረዲ ምክንያት ሆነዋቸዋል። ይሄን በሽታም ማለት ባይዘኝ እና በጣም ከባድ ነው። በተለይ ትራከራዎች ኬንያም ይሁን ኢትዮጵያም ይሁን የነሱ ዶላር ዩሮ ወደዛ ወደ እነሱ ሲመነዘር ከኛ ብር ስለሚያንስ እነሱ ተጠቃሚ ናቸው። እንደውም የኢትዮጵያዎች እኮ በጣም ነው የሚያሳዝነው። ከቤት ክራይ ይኖርበታል። ለአልባሳቱ በተለይ ኮንትራት የሌለው በግል የሚወጡ አትሌቶች በጣም የሚያሳዝነው። በጣም አልፎ ተርፎ እንኳን እነሱንም ኮንትራት የሚያገኝ አትሌት ራሱ በጣም ሪስክ ውስጥ ነው ያለው። በጣም የሚያሳዝነው ማናጀሮች እኛን የሚከፍሉት ከሚያገኙት ነገር ነው። አረ በአሁኑ ሰዓት ላይ የትኛውም ትጥቅ እየሸጡ አይደለም። እነሱም ያን ትጥቅ እኛን አስታውቀን ሲሸጡ ነው እኛን ኮንትራት የሚከፍሉት። ኮንትራት ነው እንጂ የትኛውም አትሌት አሁን ገቢ የለው። ከዚህ እንደተወዳደርናቸው ውድድሮች ራሱ አልተቀበልንም። ያን ውድድር አዘጋጁ አልከፈለንም። እያንዳንዱ አትሌት ኔጌቲቭ ውስጥ ገብቷል እንጂ ምንም ፐርሰንት የለውም። ያለው እኮ የተሰጠው አይደለም ገና ገቢ ሊያገኝተውና ማለት ያለውም እያጣን ነው። ስለዚህ ምንም ፐርሰንት የሚቀመጥለት ነገር እኮ ግልጽ ነገር ነው። ኮንትራት ደግሞ ብታገኝ ቢሰጡን እንኳን በአመት አንዴ ነው የሚሰጡ እንጂ በየወሩ ወይ በየቀኑ ብታገኘው ነገር እኮ አይደለም። ምንም ፐርሰንት የሚቀመጥለት ነገር የለም እኮ ኔጌቲቭ ውስጥ እንዳለን ነው እንጂ።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ማርሸት ማሮለላ ያለኔ ማሊመኝ ያንቺንገላ ማርዬ ማርሸት ማሮለላ ያለኔ ማሊመኝ ያንቺንገላ
ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በየቤታቸው ሆነው እነኝህን የተለያዩ ዝግጅቶች ካቀረቡት ባልደረቦቻችንና ዘጋቢዎቻችን ጋር በዚህ ይሰናበታለሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ግን ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.